ከየካቲት ከግንቦት መጣል የነበረበት የበልግ ዝናብ ከዘግይቶ የመጣና መጠኑም ከመደበኛ በታች መሆኑን የብሔራዊ ሚቴዎሮሎጂ ኤጀንሲ ዋና ዳይሬክተር አስታውቀዋል። ዝናቡ በተጠበቀው ሁኔታ ባለመዝነቡ የድርቅ ተረጂዎች ቁጥር ከ5.6 ሚሊዮን ወደ 7.8 ሚሊዮን ማሻቀቡንና ከዚህም ሊጨምር እንደሚችል መገለጹ ይታወሳል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
በኢትዮጵያ ከየካቲት እስከ ግንቦት ባሉት ወራት የሚጥለው ዝናብ ነው የበልግ ዝናብ በመባል የሚታወቀው። 5.6 ሚሊዮን ዜጎችን ለተረጅነት ያጋለጠው ድርቅ ቀለል እንደሚል የታሰበውም ይህንን ዝናብ ተስፋ በማድረግ ነበር። የተጠበቀው አልሆነም፣ ዝናቡም በሰዓቱ አልጀመረም። የብሔራዊ ሜትሮሎጂ ኤጀንሲ መረጃ እንደሚያሳየው የኤጀንሲው ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ለቪኦኤ እንዳስረዱት የድርጅታቸው የበልግ ግምገማ በትክክልም የዝናብ እጥረት መኖሩን ያሳያል።
የበልግ ግምገማችን የሚመስለው የካቲት ወር ምንም ዝናብ አልነበረም። መጋቢትም እንደዚሁ በጣም አነስተኛ ነበር። ሚያዝያና ግንቦት ላይ የተሻለ ዝናብ የተመዘገበባቸው አካባቢዎች ናቸው ማለት ነው። ስለዚህ የተሻሻለ መጥቷል። በጣም አደገኛ መጥፎ አካባቢ አሁን ዝናቡ አነስተኛ የምታየው በሶማሌ ደቡባዊ ክፍል ላይ በጣም ከፍተኛ እጥረት አለ በዛ አካባቢ።
እናም የበልጉ ዝናብ በጊዜው አልመጣም፣ መጠኑም አነስተኛ ነው። ይህንን ከግምት በማስገባትም ነው የኢትዮጵያ መንግስትና አጋሮቹ 5.6 ሚሊዮን የነበረው የድርቅ ተረጂዎች ቁጥር 7.8 ሚሊዮን መድረሱን የገለጹት። ቁጥሩ ምናልባት ከዚህም ሊጨምር እንደሚችል የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ጽህፈት ቤት በቅርቡ ማስታወቁ ይታወሳል። በተለይ በድርቅ በተጎዱ አንዳንድ አካባቢዎች ያለው ከፍተኛ የዝናብ እጥረት እነዚህ አይነት ስጋቶችን ያጭራል። ከጎረቤት ሶማሊያ ጋር የሚዋሰነው የኢትዮጵያ ሶማሌ ክልል ክፍል ከነዚህ አካባቢዎች አንዱ ነው። እንደ አውሮፓውያን አቆጣጠር ከየካቲት 1 እስከ ግንቦት 20 ድረስ ባሉት 3 ወር ከ20 ቀናት ውስጥ ለምሳሌ በዚህ አካባቢ የበልግ ዝናብ የዘነበው ለ5 ቀናት ብቻ መሆኑን የሜትሮሎጂ መረጃ ያሳያል። አቶ ዱላ ሻንቆም ይሄንን ያብራራሉ።
የካቲት እስከ ግንቦት 20 የታየው ኢትዮጵያ ላይ ከ10 ቀን በታች ነው ዝናብ የዘነበባቸው ሶማሌ ክልል በቃ። ስለዚህ ምዕራብ
በተለይ ከጎረቤት ሶማሊያ ጋር በሚዋሰነው አካባቢ ነው አሁን ለማየው ካርታ
በጣም እዚህ ቦታ ነው አደገኛ የሆነ ማለት ነው። ስለዚህ አሁን ሌሎች ለምሳሌ አሁን በደቡብ ኦሮሚያ 27 ቀን 27 ቀን 21 ቀን ምናምን የዘነበባቸው አካባቢዎች አሉ፣ የኦሮሚያ አካባቢዎች ማለት ነው። ግን የደቡባዊ ምስራቅ የሶማሌ ክልል ከሶማሌ ጋር በሚያዋስነው በጣም አነስተኛ ዝናብ የዘነበባቸው መሆኑን ማለት ነው የሚያሳየው። ከአስር ቀን በታች ዝናብ የነበረበት ነው። ስለዚህ አደገኛ ነው።
ስለዚህ የተረጂዎች ቁጥር ጨመረ፣ ታሳቢ የተደረገው ነገር ባለመምጣቱ የሚለው አገላለጽ ይህንን ዝናብ ማለት ነው። ይሄን የበልጉን ዝናብ ማለታቸው ነው።
እንግዲህ ምንድን ታሳቢ ሲያደርጉ ምን ምን ክላስተሮች አስቀምጡ የሚለው ነገር ነው መታሰብ አለበት። እነሱንም ብታገናኘውና ብትጠይቃቸው ጥሩ ይመስለኛል። በዛ ላይ ማለት ነው
በድርቅ በተጎዱ አካባቢዎች የተጠበቀውን የበልግ ዝናብ ያላገኘችው ኢትዮጵያ ተስፋዋን ከ85% በላይ የሆነውን አገራዊ ምርቷን ወደምታገኝበት የክረምት ዝናብ ታዞራለች። የክረምቱ ዝናብስ በተጠበቀው መንገድ ይመጣል ወይ? የድርጅታቸውን አጠቃላይ ትንበያ ለመስማት ጥቂት ቀናት እንድጠብቅ አቶ ዱላ ነግረውኛል።
የክረምቱ ትንበያ በሚቀጥለው ሳምንት ሪሊዝ እናደርጋለን እያጠናን ነው ማለት ነው።
ምልክቶቹ ግን ምን ያሳያሉ?
ምልክቶቹ እስካሁን አላየንም። በደንብ ማየት አለብን፣ ሪሊዝ ለማድረግ በደንብ ማጥናት አለብን። ስለዚህ እያጠናን ነው። የጋራ ኮንሰንሰስ መድረስ አለበት፣
የጋራ መግባባት ላይ መድረስ አለበት።
ምክንያቱም ትንበያ ቀላል አይደለም። መተንበይ ማለት የአትሞስፌሪን ባይል የማታውቀውን ዓለም ማየት ማለት። ስለዚህ ያንን መረጃ ሰብስበ ከዓለም ዙሪያ ከአካባቢያችን ከሬጂናችን ውቅያኖሱን ሰማዩን ምድሩን ያሉትን በሙሉ ማየት መቻል አለብህ ማለት ሴቴ ሳተላይቱን መጠቀም አለብህ ማለት ቁጥር ተንበዮችን ማየት መቻል አለብህ ማለት። ስለዚህ እነዚህ በሙሉ ሰብስበን አጠናክር በጣም ትልቅ መረጃ ስለሆነ እነዚህ መረጃ ወደ ኢንፎርሜሽን መቀየር አለብን ማለት ነው። ስለዚህ ይሄ ጊዜ ስለሚወስድ እየሰራንበት ነው። የሚቀጥለው ሳምንት ሪሊዝ እናደርጋለን።
የኢትዮጵያ መንግስትና አጋሮቹ በተለይ በድርቅ በተጎዱ አካባቢዎች በመዘዋወር የበልግ ግምገማ እያካሄዱ ይገኛሉ። ባለፈው ታህሳስ የወጣው የሰብአዊ እርዳታ መጠየቂያ ሰነድ ኤችአርቪ የሚከለሰውና ትክክለኛው የአስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር ይፋ የሚደረገው ከዚህ ግምገማ በኋላ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።